የዜና መጽሔት
ባሳለፍነው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ምረት በኢትዮጵያና ሱዳን ድንበር አካባቢ ከፍተኛ የሆነ ወታደራዊ ግጭት መከሰቱ ተነግሯል። በለቱ ቀኑ ሙሉ ስለመዋሉ የተነገረለት ግጭት በርካቶችን ከአካባቢው ማፈናቀሉንም ዘገባዎች ያመለክታሉ። ስለ ግጭቱ በለቱና ዛሬ ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት መግለጫ ያወጣው የትግራይ ክልል በፌደራል መንግስት መጠነ ሰፊ ወታደራዊ ዘመቻ ተከፈተብን ሲል ነው የገለጸው። ከፌደራል መንግስት ግን እስካሁን በጉዳዩ ላይ ተሰጠ ይፋዊ ማብራሪያም ሆነ ምላሽ አልተሰማም። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው።
ከትናንት በስቲያ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ተመረጠ በኢትዮጵያና ሱዳን ድንበር አካባቢ ማልዶ ተከፈተ በተባለው ከባድ ወታደራዊ ግጭት ድሮኖችን ጨምሮ ከባባድ ወታደራዊ መሳሪያዎች ጥቅም ላይ ስለመዋላቸው ተነግሯል። በዚሁ ቅዳሜ ለት በተከሰከሰው ከባድ ወታደራዊ ግጭት አዳዲስ የሰዎች መፈናቀሎች ስለመከሰቱም ነው የተዘገበው። በኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲነት ዕውቅና የተነፈገውና በኢትዮጵያ ፌደራል መንግስት ዕውቅና ሳይቸረው ትግራይ ክልልን ያስተዳደረ የሚገኘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ለት ተከስቷል የተባለውን ወታደራዊ ግጭት የፌደራል መንግስት የከፈተብን መጠነ ሰፊ ጦርነት ነው ሲል ከሷል። ህወሓት የክልሉን መስተዳድር ጠቅሶ ወታደራዊ ግጭቱ ተከፍቷል በተባለበት ቅዳሜ ለትና ዛሬ ሰኞ በድጋሚ በአሰራጨው ይፋዊ መግለጫ የኢትዮጵያ መንግስት ከሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጋር በመሆን በትግራይ ጸጥታ ኃይል ላይ ጥቃት ፈጽሟል ሲል ነው ወቀሳውን የሰነዘረው። በዚህ ላይ አስተያየታቸውን ለዶቼ ቬለ የሰጡ የህወሓት ቃል አቀባይ አቶ ሚካኤል አስገዶም
ወደ ቅዳሜ ለት አጥሪያ በ25 በምዕራብ ትግራይ ቸረበይና በሚባለው አካባቢ ብዛት ያለው ሰራዊት ነው ያሰለፈው። ከዚህ በተጨማሪ ደግሞ የተከዜ ዘብ የሚባለው ታጣቂ ምዕራብ ትግራይን ያለው በጎንደርና አካባቢው ብዛት ያለው ምንሻ፣ ሌላ ከአርኤስኤስ ደጋፊዎች በጣም ብዛት ያላቸው ማለዳው 10-11 ሰዓት አካባቢ ነው በከባድ ብረት የታገዘው ውጊያ የተጀመረው። በእርግጥ የትግራይ ሰራዊት በመከላከል ላይ ቆይቶ በስተመጨረሻ የተቀናጀ የመልሶ ማጥቃት እንቅስቃሴ በማድረግ ወደኋላ እንዲመለስ ተደርገዋል።
ባሳለፍነው ቅዳሜ ወታደራዊ ግጭት ተከስቶበታል በተባለው የኢትዮጵያና ሱዳን አዋሳኝ አካባቢ በአሁኑ ወቅት ከሱዳን ወታደራዊ መንግስት ጋር እየተፋለመ የሚገኘው በጀነራል ሐምዳን ዳገሎ የሚመራው የሱዳን ፈጥኖ ደራሽ ስለመገኘቱ ግን ዶቼቬሌ ከገለልተኛ አካል አላረጋገጠም። አቶ ሚካኤል በትግራይ ክልል ኃይሎች በኩል የደረሰው ጉዳት ስለመኖር አለመኖሩ ያሉት ነገር ባይኖርም በኢትዮጵያ ፌደራል መንግስት ኃይሎች በኩል ከፍተኛ ጉዳት ደርሷልም ነው ያሉት። በአስተያየታቸው ግጭቱ እስከ ቅዳሜ ከሰዓት 10 ሰዓት ግድም ቀጥሎ መቆየቱንም ያነሱት አቶ ሚካኤል አሁን ላይ ወታደራዊ ውጊያ ያለመኖሩንም በአስተያየታቸው አንስተዋል። በዚህ የህወሓት ክስና ቅዳሜ ላይ ተፈጸመ ስለተባለ ወታደራዊ ግጭት በኢትዮጵያ መንግስት በኩል የተባለው ነገር የለም። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል የሚል አስተያየታቸውን ከዚህ በፊት የሰጡት ጠቅላይ ሚኒስትር አብይ አህመድ ህወሓትን የጦርነት ነጋሪት በመጎሰም በተደጋጋሚ ሲከሱትም መሰማቱ ይታወሳል። የቅዳሜውን ወታደራዊ ግጭት ተከትሎ የቀድሞ የህወሓት ከፍተኛ ባለስልጣንና በአሁኑ ወቅት የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሆኖ የሚያገለግሉት አቶ ጌታቸው ረዳ በይፋዊ ማህበራዊ ገጻቸው ባጋሩ ጽሁፍ የህዝባችን የህልውና ጥያቄ የሚመለሰው በሰላማዊ መንገድ ብቻ ነው በማለት ህወሓት ላይ ትችታቸውን ሰንዝረዋል። ዶችቬሌ ትግራይ ክልልና አማራ ክልል በሚወዛገቡበት ግዛት አካባቢ ለሚያስተዳድሩት በተለይም ለዞን ዋና አስተዳዳሪ አቶ ሼቴ ደምለው ተደጋጋሚ የስልክ ጥሪና የስልክ መልእክት በመላክ ጥረት ቢያደርግም አስተያየታቸውን በዚህ ዘገባ ለማካተት አልተሳካም። ለኢትዮጵያ ፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳም በተመሳሳይ አስተያየታቸውን ለማግኘት ያደረግነው ጥረት አልተሳካም። ህወሓት የፌደራል መንግስት ኃይሎች በምዕራብ ትግራይ ጦርነት ከፍቶብኛል ባለበት በአሁኑ ወቅት የክልሉ ጸጥታ ኃይሎች በአካባቢው ስለመገኘታቸውም ለቃል አቀባዩ አቶ ሚካኤል ጥያቄ አቅርበን ነበር።
ምዕራብ ትግራይ ካለው ሰራዊት አደረጃጀቶች ጋር ነው የገጠመው።
ይሄን ጥያቄ ያነሳሁት አሁን ምዕራብ ትግራይ አሁን ትግራይ ክልልን እያስተዳደረ ባለው መንግስት ስር እንደማይገኝ በተደጋጋሚ ታነሳላችሁ እና በዚህ ቦታ ላይ እንዴት ተገኘ ሰራዊታችሁ የሚለውን ጥያቄ ለማንሳት ነው።
አንድ ነገር በሚመቸው ጠላት እያደረገ ላለው ዝግጅት በየት አካባቢ ሁኜ ነው ጠላት መከታተል ያለብኝ ብሎ የራሱን አቀማመጥ ይኖረዋል። ይሄ ወታደራዊ አሰራር ስለሆነ ብዙም መግለጫ መስጠት የሚፈለግበት አይደለም። በሌላ በኩል ምዕራብ ትግራይ የነበረውን ኃይል ጠላት 2013 አካባቢ ወደ ምዕራብ ትግራይ ከተቆጣጠረ በኋላ በየፊናው ተበታትኖ ነው ሱዳን የገባ ኃይል ወደ ተለያዩ አካባቢዎች የገባ ኃይል እንደነበረም ይታወቃል። እና በየአካባቢው ተደራጅቶ ሰራዊት ሆኖ ያው ምዕራብ ትግራይ ነጻ ለማውጣት የተዘጋጀ ኃይል ያለ መሆኑ ደግሞ ይታወቃል።
የት ሱዳን ውስጥ ማለት ነው?
ቤት መጣ የሚለውን ነገር ይህን ወታደራዊ ሚስጥር ነው።
በማህበራዊ መገናኛ ዘዴዎች ትናንት እሁድ የኤርትራ ከፍተኛ ወታደራዊ ባለስልጣናት ወደ ትግራይ ክልል ስለመግባታቸው የተንሸራሸረውን መልእክት ተከትለው ጥያቄውን ለህወሓት ቃል አቀባይ አቶ ሚካኤልም አቅርበንላቸው ነበር።
ኤርትራ ሽማምንት ስለምናምን እኛ ያው እናንተ ጥንደው ያላችሁት የገረማችሁ የጋራ ትግል የጋራ ስምምነት ከእኛ ጋር ችግር የገጠማቸው የህልውና አደጋ የገጠማቸው አብረውን የሚታገሉ አካላት ካሉ አብረን እንደምንታገል ይፋ እያደረግን ቆይተናል። አሁን ከላይ ገባ ከላይ ወጣ አይደለም፣ በቃ እንገጥማለን። ሊኖር ይችላል፣ ይደረግ ይችላል፣ ለቀጣይ እናደርገዋለን።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገለጹ። በዚህም ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመኪና የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10% ተጨማሪ ለግለሰቦች ለመክፈል መገደዳቸው ተመልክቷል። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በማየሉ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑ ተሰምቷል። ኢሳያስ ገላው።
ከቀናት በፊት በምዕራብ ትግራይ በፌደራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ሲል፣ በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነው ነዋሪዎች የሚናገሩት። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪም የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርተዋል ይላሉ።
ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መምሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩል አለ። ከዛ ዲሶበር ማለት ነው። በዛ ቦታ መርፋት አካባቢ አለ። ከዚህ በዋጃ ቆቦ በጃሮታ ጀምረ በዚህ በዳና ለኮ ተለይን ውሃ ከዛ በላይኛው በኩል ደግሞ በባይባዋ ሙጋ ላይ ማለት ነው። እና ይሄ የዋጃ መስመር ተከትለ ያለው የራሳቸውን አርሚ አዘጋጅተዋል።
አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ፣ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ብለዋል።
ጦርነቱ በቅርቡ አይደለም፣ ዛሬ ቀን ራሱ ወደ ቢሶበር አዳልጋ እና ዲስቀኝ ሀኦ እስከ አላማጣ ደግሞ ይሄ ገጠራ ገጠሩ ቅልሻ ምናምና የሚባሉት የራያ ወረዳዎች ወይም ደግሞ ከተሞች ገጠራ ገጠሮች እነሱ ዝግጁ ጦርነትን ለመጀመር ዝግጁ ሆነዋል። ሁሌም ጦርነት በጀመረ ቁጥር የራያ ሰው የተሰቃየ ነው። እና
ከጦርነት ዝግጅቱ ጋር ተያይዞ በአላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም፣ እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥለዋል የሚሉት አስተያየት ሰጭም ዘራፊዎች ፊታቸውን በሽርጥና በጭንብል ስለሚሸፈኑ ማንነት ቸውን ማወቅ አይቻልም ሲሉ ይገልጻሉ።
በቃ ከአንድ ሰዓት በኋላ መንቀሳቀስ አይችልም ወጣ። ከዛ በኋላ ደግሞ ከአራት ሰዓት በኋላ ደግሞ ታጣቂዎች የዞሩ በቃ አራት አምስት ሲሆኑና ይቆረቁራሉ። ቤተሰብ መስሎት ይከፍታል። እዛ ንብረት ይወስዳሉ፣ ብርም፣ ወርቅም፣ ሞባይል። አሁን ጭንቅ ነው ያሉ። በቃ ፊታቸው እንደማይታወቁ ይጠመጥማል። በሽርጥም ማስክ ምናምን አድርገው በቃ አይናቸው ብቻ እንድትታይ።
ከትግራይ ወደ መሀል ሀገር የሚጓዙ የህዝብ ማመላለሻ መኪኖች ስራ ቸውን አቁመዋል ያሉን አቶ ገብሩ ተስፋ ግዚም ከአላማጣ በኋላ መጓዝ ለወጣቶች ፈተና ሆኗል ሲሉ ይናገራሉ።
ያው አላማጣ ሁሉ ተሰቃይቶ ነው ያለው። ዝም ዛሬ ለሊት መንጌ አካባቢ በህዝብን እያሸበሩ ነው ያደሩት። አንግም እየመቱ ተሰር የሚያልፍም ሰው እያቆሙ እየዘረፉ ነው ያሉትኝ። ወጣቶቹም ወደ አዲስ አበባ የሚወጡ የሚንቀሳቀሱ ያሉትንም ወጣቶችን አውርዶ ሌላው ሽማግሌዎችን የላኳቸው።
ባንኮች የጥሬ ገንዘብ ክምችት ስለሌላቸው በአላማጣ ከተማ ለደንበኞቻቸው የሚሰጡት የጥሬ ገንዘብ መጠን በ2000 ብር የተገደበ መሆን፣ ጥሬ ገንዘብ ካከማቹ ባለሀብቶች ለጊዜው 10% ተጨማሪ ክፍያ በመክፈል ጥሬ ብር ለማግኘት እንደሚገደዱም ነዋሪዎቹ ይናገራሉ።
ለምሳሌ ካሽ 90 ሺህ ብር የሚያስፈልግም ከሆነ 100 ሺህ ብር አድርጌ አሳልፋለሁ። 10 ሺህ ብሩን ለእሱ ይወስደዋል፣ እኔ 90 ሺህ ብር ይሰጠኛል ማለት 10 ሺህ ብር እሱ ያተርፋል፣ ያው ኮሚሽን ይወስዳል ማለት። ይህን በተደራጀ የሚሰሩ ሰዎች አሉ። ጥሬ ገንዘብ አላቸው። የነጋዴውንም የምኑንም በቃ ቢያንስ በቃ ያጠራቀሙትም አላቸው። ከዛ ከሌላ አካባቢም ሊያመጡ ይችላሉ። ዝርዝሩ አላቸው። እነሱ በዚህ መንገድ ይሸቅላሉ ማለት ነው። ለእነሱ ያው እንደዚህ አይነት ነገር ሰርግና ምላሽ ነው። ጦርነት በተደረገ ምናምን በተደረገ ቁጥር ከአሁን በፊትም በዚህ በመጀመሪያ ጦርነትም እንደዚህ የነበረ ኋላ እስከ 35% እስከ 40% እስከ 50% ደርሶ ነበረ።
በአላማጣ ከተማ የሲቪል ማህበረሰብ እንቅስቃሴ የተገደበ ነው የሚሉት አቶ ኪሮስ በላይ ናቸው።
በብዛት ከተማው ወታደር ብቻ ነው የሚታየው ማለት ነው። አብዛኛው የሚንቀሳቀሰው በየሻይ ቤትም ቁጭ የሚለው የሚንቀሳቀሰው በብዛት የአካባቢ ማህበረሰብ ሳይሆን ወታደር ነው በብዛት ላይ የሚታገኘው ማለት ነው። የወታደራዊ ከተማ ነው እንጂ መስለው ኖርማል የህዝብ ከተማ የማይመስልም።
በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ጦርነት ሊጀምር ይችላል የሚሉ የአላማጣና የራያ ወረዳ ነዋሪዎች ጦርነትን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ነው። ለዶቼ ቬለ ዘገባ ኢሳያስ ገላው።
በህወሓት የሚመራው የትግራይ ክልል ፌዴራል መንግስት ሸረሪና በተባለ አካባቢ ጥቃት ከፈተብኝ ሲል ከሷል። ከመንግስት በኩል ግን የተባለ ነገር የለም። የፌዴራል መንግስቱና የህወሓት የቃላትና የመረጃ ፍጥጫ ባለፉት ጥቂት ሳምንታት እየጎላ የመጣ ሲሆን ይህም በመደበኛ የመገናኛ አውታሮች ጭምር በስፋት ተስተውሏል። አንዱ ሌላውን መክሰሱና መወነጃጀሉ በሰው ሰራሽ አስተውሎት በተቀናበሩ ምስሎች ታጅቦም ታይቷል። ለመሆኑ የሰሞኑ የግጭት መረጃና የመገናኛ ብዙሃኑ የመረጃ ትኩረት ምን መልክ ያለው ነው? ሰለሞን ሙጬ ከአዲስ አበባ ዘገባለው።
ካለፈው አርብ ሌሊት ጀምሮ ኢትዮጵያ በምትዋሰንበት የሱዳን ድንበር አካባቢ በኢትዮጵያ ፌዴራል መንግስት ጦርና በህወሓት ታጣቂዎች መካከል ግጭት መከሰቱ ተዘግቧል። በህወሓት እየተመራ ያለው የትግራይ ክልል የፌዴራሉ መንግስት ሐምሌ 25 ቀን 2018 ዓ.ም ሸረሪና በተባለ አቅጣጫ ግልጽ ጦርነት ከፍቷል ያለው ቅዳሜ ዕለት ነበር። ክልሉ ዛሬ ይፋ ባደረገው ተጨማሪ መግለጫ ደግሞ በጦርነቱ ላይ የሱዳን ፈጥኖ ድራሽ ኃይል ተሳትፎ ማድረጉን ገልጿል። ይህንን ጉዳይ በሚመለከት ግን እስካሁን ከማዕከላዊ መንግስቱ በይፋ የተባለ ነገር የለም። ይሁንና የቀድሞ መከላከያ ሚኒስትርና በዚህ ወቅት የመስኖና ቆላማ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ ጦርነት የከፈተው ህወሓት መሆኑን ጽፈዋል። የግጭት ዘገባዎቹ ከመውጣታቸው በፊት በሁለቱም አካላት መወነጃጀል፣ መካሰስና መወዛገብ በስፋት ታይቷል። ብሔራዊውን ጨምሮ በመንግስት ቁጥጥር ስር የሚገኙ መገናኛ አውታሮች በሰው ሰራሽ አስተውሎት የተቀናበሩና የህወሓት የኤርትራ እንዲሁም የግብጽ መሪዎችን የያዙ ምስሎች ጭምር በግጭት ቀስቃሽነትና ጦርነት ጠንሳሽነት ተጠቅሰው ሲስተጋቡ ቆይቷል። የህወሓት መሪዎችና የክልሉ መገናኛ አውታሮች ደግሞ ጠቅላይ ሚኒስትር አብይ አህመድን የትግራይ ህልውና ስጋት በማድረግ ጄኖሳይደር በሚል አገላለጽ ጭምር ታጅበው መረጃ ሲያሰራጩ ሰንብተዋል። ይህንን ገለልተኛና ሚዛናዊ ምልከታ ያላቸው ጋዜጠኞችም ታዝበዋል።
ቀድሞ የማሟሟቅ ቀድሞ የቃላት ጦርነቱን የጎራ መባደኑን የማጋጋል ሁኔታ ነው የምናየው እና አሁንም እንደ ቅድመ 2013ቱ የሚዲያው ጦርነት ተጀምሯል የሚል ትርጉም ነው የሚሰጠኝ ለእኔ አሁን በሁለቱም በኩል የምናየው ፕሮፓጋንዳ።
ይህንን መሰሉ መወራረፍና መዘላለፍ ለምን የመገናኛ ብዙሃኑ መልክና ቅኝትስ በዚህ አውድ ለምን ይገባል የሚለውን የጠየቅናቸው አንድ የፖለቲካ ተንታኝ ምንጩ የኢትዮጵያ የፖለቲካ አስተሳሰብ ነው ይላሉ።
ኢትዮጵያ ውስጥ የሚነሱ ጦርነቶች የመጀመሪያው መነሻቸው በጉዳዩ ላይ አንዱ ሌላኛውን ወደ መክሰስ ይኬዳል። ከዛ ይሄ ክስ ወደ መዘላለፍ ያድጋል። በሶስተኛ ደረጃነት ወደ ማጠልሸት ይካሄዳል። በሌላኛው አንጻር ተሰልፏል የሚሉትን አካል ዲመናይዝ ወደ ማድረግ ይኬዳል።
በትግራይ በኩል በተለይ ከሰሞኑ የመቀሌ ከተማ ስብሰባ በኋላ በብልጽግና መቃብር ላይ ህልውናችንን እናረጋግጣለን የሚል መፈክር ጎልቶ ተሰምቷል። መንግስት በሚቆጣጠራቸው መገናኛ ብዙሃን ደግሞ ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር ለጦርነት ማበሩ ተስተጋብቷል። ይህ የመገናኛ ብዙሃን ምልልስ ምንን ይጠቁማል? ስሙን መግለጽ ያልፈለገው ጋዜጠኛ ይመልሳል።
እነዚህ ኃይሎች ወደ ዳግም ጦርነት ለመግባት እየተንደረደሩ ነው ማለት ነው። ኢትዮጵያ ውስጥ ሚዲያ በጣም ከፍተኛ ጦርነት የማብረድ የማቀጣጠል ኃይል አለው። ያንን ነው እያየን ያለ ነው ብዬ ነው የማስበው።
የፖለቲካ ተንታኙ ደግሞ ይህንን መሳዩን ዝንባሌ በፌዴራል መንግስቱም በህወሓትም በኩል እንደ የፖለቲካ ቅኝት ማስተካከያ እርምጃ ተደርጎ የተያዘ መርህ አድርገው ያዩታል።
ናሬሽንን ለማስተካከል ለመቃኘት የሚደረግ የፕሮፓጋንዳ በለው የአክቲቪስት በለው የአካደሚክስ በለው የሚጻፉ ነገሮች፣ በሚዲያ የሚተላለፉ ነገሮች ብዙ ጠቋሚዎች ናቸው፣ ወይንም ጡዘቱን ያለበትን ደረጃ የሚጠቁሙ ናቸው። ሚዲያው ደግሞ የጦርነት ቅኝትን ወደ ማስተካከል ሀሳብ የተገባ ይመስለኛል። የመንግስት ሚዲያ የሚባል መንግስት ላይ ታይቷል የሚባለውን አንዱን እንኳ ችግር ሲያነሳ እናየው። በሌላ በኩል የዛ ጠላት የተባለውን አካል ሰይጣንነት ከልምድ አይማሬነት ለመሳል ከፍተኛ ጥረቶች እየተካሄዱ ነው።
የኢትዮጵያ መገናኛ ብዙሃን ባለስልጣን ማንኛውም ሰው የሐሰት መረጃ ማለትም የፈጠራ መረጃ፣ ስም ማጥፋት፣ የተሳሳተ ይዘትና በሰው ሰራሽ አስተውሎት የተገነባን መረጃ ማሰራጨት የተከለከለ ተግባር ነው ይላል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
ካለም ዜናው እንደተከታተላችሁት አድማጮች በአማራ ክልል በሰሜን ሸዋ ሀገረ ስብከት በሚገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ከክረምቱ ዝናብ ጋር ተያይዞ በደረሰ ድንገተኛ የመሬት መንሸራተትና የቋጥኝ መናድ አደጋ የ14 ሰዎች ሕይወት ማለፉ ተሰምቷል። 5 ሰዎችም ቀላልና ከባድ የአካል ጉዳት ደርሶባቸዋል። ኢሳያስ ገላው።
በአማራ ክልል በሰሜን ሸዋ ሀገረ ስብከት የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ዛሬ ማለዳ በደረሰ ድንገተኛ የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ 5 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን ተገለጸ። ጧት አደጋው ሲደርስ በስፍራው ነበርኩ ያሉ የአይን እማኝ አቶ ዘላለም አሰፋ አደጋው የደረሰበት የተዘጋ የሱባኤተኞች ዋሻ አካባቢ ዛሬ ጧት 2 ሰዓት ላይ የዋሻው አካል የሆነ ቋጥኝ በመናዱ ምክንያት ነው ብለዋል።
ያውም በወቅቱ ቦታው ነበርኩ። ክራክ አድርጓል ላይ ድንጋዩ ላይ ያለው እንትኑ እሱ ነው የወረደው። ዋሻው እንደ በረንዳ ነው፣ ዝም ብሎ አዝናብ አያስነካም ዳርዳሩ ላይ ስትቆም እና እሱ ነው እሱ ጋር የቆሙት ናቸው እና ወደ ቤተክርስቲያኑ መግቢያ በር ላይ የቆሙት ናቸው። በሙሉ ድንጋዩ እዛው በር አካባቢ ስለሆነ ያረፈው በስፋት ነው ያረፈው እና ድንጋዩ ሰፊ ነው፣ በስፋት ላይ ነው የተገረመደው። ዝም ብላ አንድ ቦታ ላይ አይደለችም፣ ጉድስ ያለችው ሰፊ ነው አይደለም። እዛው አጠገብ ያሉት ቀርቶ ድንጋዩ ተንከባሉ ታች ድረስ ያሉትን ሁሉ ነው የገደለው። ዋሻው አርጅቷል፣ ላይ ያለው በመሰረቱ ቆይቷል እሱ ትራክ ካደረገ።
ለዶቼ ቬለ አስተያየታቸውን የሰጡት የገዳሙ ኗሪ አባራጌም በተመሳሳይ የጠነከረ ዝናብ በሰዓቱ ባይኖርም የዋሻው መናድ ግን ለ14 ሰዎች ህይወት ማለፍ ምክንያት ሆኗል ብለዋል።
ዋሻው ተንዶ ወደ 14 ሰው አልፏል። አይቶ አሲነጋ አንድ ሰዓት ዝናብ ያው ብዙ አይደለም ዝናቡ ክረምቱ ምናምን ከባድ አይደለም። መቼ እንግዲህ አጋጣሚ እንዲህ ወርዶ አንድ ሲወድቅ እንዴት ከባድ እኮ ነው። ያው ከአሁን በፊትም እንዲወድቆ ነበረ። ያው አቅም የለውም፣ አቅም ስለሌለው አፈር ማለት ነው ጥንካሬ የለውም። ተዘግቶ ነበር ስማ ብዙ ሰው እንትን ይል ነበር። ይዘግ ውጭ ይቆማሉ ሰው መተላለፊ አይደለም።
አደጋው የተከሰተው ከክረምቱ ጋር ተያይዞ በሚጥለው ዝናብ ምክንያት ነው የሚሉት አቶ ዘላለም የተፈጠረው ናዳ ከፍተኛ በመሆኑ አስክሬን ማውጣት ፈታኝ ነበር ሲሉ ይናገራሉ።
በጣም አስቸጋሪ ገልጸዋል። እንዲህ በጣም ብዙ የከተማ ህዝብ፣ ጸበልተኛው፣ የፖሊስ አካል እንደገና የመከላከያ ሰራዊት በሙሉ ሚኒሻ ሳይቀር ተደርጎ ነው እንግዲህ አስከሬን ሊነሳ የቻለው።
የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ የሆኑት መጋቤ ሐዲስ ነቃጥበብ አባቡም በአደጋው የ14 ሰዎች ህይወት ማለፉንና በ5 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ለዶቼ ቬለ ተናግረዋል።
ያው ከክረምቱ መብዛት ጋር ተያይዞ አዳሩን ከፍተኛ ዝናብ እንደነበረና የመባረቅ ድምፅ እንደነበረ ነው እና ከዚህ የተነሳ ያው ያልታሰበ ድንገተኛ የመሬት መንሸራተት ተፈጥሮ ነው። 14 ሰው ይወጣል። 3 ሰው በከባድ ጉዳት ሪፈራል ተብሏል። 2 ሰው እዚያው ባለ ጤና ተቋም የሕክምና እርዳታ እየተደረገላቸው ይገኛሉ። ይሄ ነው ያለው ነገር።
የገዳሙ አስተዳዳሪ መላከ ሰላም አባ ወልደ ጊዮርጊስ በበኩላቸው ከዚህ ቀደም ተሰንጥቆ የነበሩ አለቶች ዝናብ ሲገባባቸው የተፈጠረ አደጋ መሆኑን ገልጸው አሁን ባለሙያዎች መጥተው ስፍራውን ከአደጋ ነጻ የማድረግ ስራ እየተሰራ ነው ብለዋል።
ያው የተሰነጠቀ ነገር አለው፣ ታሽጎ ነበር የተቀመጠው፣ ያው ሰውም እንደገባበት ውስጡ ግን አጋጣሚ ያው የሚተላለፉ በዚያ ሀገር የሚተላለፉ ሰዎችን ያገኙ ኪዳን ገና እንዳበቃ ብዙም እንትን አላሉም፣ አልወጡም። ኪዳን እንትን ያሉት ሳይወጡ እንደ አንዳንድ ሰዎች ወጣ ወጣ እያሉ ሳለ ያው ባለሙያዎችም መጥተዋል። አሁን እንትን እንዲህ ያለ ነገር እንዳይከሰት ማሽኖችም እንትን የሚወርድ ድንጋዮችን ያው እያወረድን ያለ ነው። እዚህ በኋላ እንደዚህ ያለ አይከሰትም። ያው ፍርሃት ምን እንዳይኖር ያው ለሱ በሚመጡ ምዕመናን ያው እንዲመጡ።
ለዶቼ ቬለ ዘገባ ኢሳያስ ገላው።
አድማጮች፣ የምሽቱ የዜና መጽሔት ጥንቅር አበቃ።